የዲደብሊው ዜና።
አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ መርማሪ በሀገሪቱ የሰብአዊ መብት ጥሰት እየተባባሰ መምጣቱን አስታወቁም። ልዩ መርማሪው መሐመድ አብዱስ ሰላም ባቢከር በጄኔቫ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባቀረቡት ሪፖርት በኤርትራ በሰብአዊነት ላይ የሚፈጸሙ ወንጀሎች አሁንም መቀጠላቸውን ተናግረዋል። ለሁለት ሳምንት ገደማ በእስር ላይ የነበረችው ጋዜጠኛ ሳልሳዊት ባይነሳኝ መፈታቷን ቤተሰቦቿ ለዶቼ ቬለ ተናገሩ። የጋዜጠኞች መብት ተሟጋቹ ድርጅት በእንግሊዝኛ ምህጻሩ ሲፒጄ የኢትዮጵያ መንግስት ባለስልጣናት ጋዜጠኛዋን በአስቸኳይ ከእስር እንዲለቁ ዛሬ ባወጣው መግለጫ ጠይቆ ነበር። በምስራቃዊ ሊቢያ የባህር ዳርቻ የአንድ ህጻን ሴት ልጅን ጨምሮ በትንሹ የ15 ፍልሰተኞች አስክሬን ተገኘ። አስክሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው። አፍሪካና የካሪቢያን ሀገራት መሪዎች ጥቁሮችን ለባርነት የዳረጉ ያሏቸው ሀገራት ካሳ እንዲከፍሉ ጠየቁም። ኢራን የሆርሙዝ የባህር ወሽመጥን በድጋሚ ዘጋች። ኢራን የባህር ወሽመጡን ለመዝጋቷ እስራኤል በሊባኖስ ላይ የምትሰነዝረው ጥቃት በመቀጠሉ ነው ተብሏል። አውሮፓን እያናወጠ የሚገኘው አስከፊ የሙቀት ማዕበል በጀርመን፣ ፈረንሳይና ጣሊያን ብርቱ ተጽዕኖ ማሳደሩ ተነገረም። ሙቀቱ እያየለ መሄዱን ተከትሎ ጀርመን ሀገር አቀፍ ማስጠንቀቂያ ስትሰጥ፣ ፈረንሳይ ለአስቸኳይ ስብሰባ ተቀምጣለች። ዜናውን በዝርዝር የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ መርማሪ በሀገሪቱ የሰብአዊ መብት ጥሰት እየተባባሰ መምጣቱን አስታወቁም። ልዩ መርማሪው መሐመድ አብዱስ ሰላም ባቢከር በጄኔቫ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባቀረቡት ሪፖርት በኤርትራ በሰብአዊነት ላይ የሚፈጸሙ ወንጀሎች አሁንም መቀጠላቸውን አስጠንቅቀዋል። በኤርትራ ስልታዊና ሰፊ የመብት ጥሰቶች ያለ ከልካይ እየተፈጸሙ መሆኑን በአንድ ዓመት የምርመራ ሪፖርታቸው የጠቀሱት ልዩ መርማሪው በሀገሪቱ ያለው የሰብአዊ መብት ሁኔታ ይበልጥ አሳሳቢ ደረጃ ላይ መድረሱን ተናግረዋል። በኤርትራ ያለምንም ክስና ፍርድ ሰዎችን ለረጅም ጊዜ ማሰር፣ መሰወር፣ ማሰቃየት፣ የፖለቲካ ተቃዋሚዎችና ጋዜጠኞችን ማሳደድ የገዢው አካል ዋነኛ መገለጫዎች ሆነው መቀጠላቸውንም መርማሪው አክለዋል። በተጨማሪም የኤርትራ ባለስልጣናት በውጭ ሀገራት የሚኖሩ ተቺዎቻቸውን ለማስፈራራትና ለማጥቃት የሚወስዷቸው እርምጃዎች እየጨመረ መምጣቱን በሪፖርታቸው አመልክተዋል። ኤርትራ በግንቦት 1983 ዓ.ም ከኢትዮጵያ ነጻነቷን ካገኘች ጀምሮ በፕሬዚዳንት ኢሳያስ አፈወርቂ አምባገነናዊ ስርዓት እየተመራች በዓለም የፕሬስ ነጻነት መዝገብ ላይ ከ180 ሀገራት የመጨረሻውን ደረጃ መያዟን የፈረንሳይ ዜና አገልግሎት ዘግቧል። ለሁለት ሳምንታት ገደማ በእስር ላይ የነበረችው ጋዜጠኛ ሳልሳዊት ባይነሳኝ መፈታቷን ቤተሰቦቿ ለዶቼ ቬለ ተናገሩ። የጋዜጠኞች መብት ተሟጋቹ ድርጅት በእንግሊዝኛ ምህጻሩ ሲፒጄ የኢትዮጵያ መንግስት ባለስልጣናት ጋዜጠኛዋን በአስቸኳይ ከእስር እንዲለቁ ዛሬ ባወጣው መግለጫ ጠይቆ ነበር። የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ለጣቢያችን እንዳሉት ሳልሳዊት ከ13 ቀናት እስር በኋላ ዛሬ ከሰዓት በኋላ 10 ሰዓት አካባቢ ከእስር ተለቃለች። ጋዜጠኛ ሳልሳዊት ባለፈው ግንቦት 24 ቀን 2018 ዓ.ም ከተከናወነው ምርጫ ማግስት በኦሮሚያ ክልል ስለደረሰው ጥቃት በማህበራዊ መገናኛ ገጾቿ ላይ በመተቸቷ ሰኔ 1 ቀን 2018 ዓ.ም አዲስ አበባ ውስጥ ከሚገኘው መኖሪያ ቤቷ ተወስዳ መታሰሯን ቤተሰቦቿ ገልጾ ነበር። የሲፒጄ የአፍሪካ ዳይሬክተር አንጄላ ኩዊንታል ጋዜጠኛዋ ያለምንም ክስ ፍርድ ቤት ሳትቀርብ በእስር ላይ እንድትቆይ መደረጉ የሰብአዊ መብት ጥሰት ነው ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። የኢትዮጵያ መንግስት ባለስልጣናት ጋዜጠኛዋን በአስቸኳይ እንዲፈቱ ወይም ክሷን በግልጽ አሳውቀው ፍርድ ቤት እንዲያቀርቧት ድርጅቱ ጥሪ አቅርቦ ነበር። ቀደም ሲል በመንግስት መገናኛ ብዙሃን ውስጥ ትሰራ የነበረችው ጋዜጠኛ ሳልሳዊት በገለልተኛ ማህበራዊ ሚዲያ ላይ የምታቀርባቸው ትችቶች ለመታሰሯ ምክንያት ሳይሆን እንዳልቀረ ይታመናል። በምስራቃዊ ሊቢያ የባህር ዳርቻ የአንድ ህጻን ሴት ልጅን ጨምሮ በትንሹ የ15 ፍልሰተኞች አስክሬን ተገኘ። አስክሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው። ጀልባዋ በአጠቃላይ 61 ሰዎችን አሳፍራ እንደነበር ከባህር አደጋው የተረፉ 10 ሰዎች ተናግረዋል። የባህር ድንበር ጠባቂዎች እንዳሉት አስክሬኖቹ ከግብፅ ድንበር አቅራቢያ በምትገኘው ቶብሩክ በተባለች የሊቢያ ከተማ የተለያዩ የባህር ዳርቻዎች ላይ ተበታትነውና ተበላሽተው ተገኝተዋል። በጀልባዋ ላይ ተሳፍሮ የነበሩ በርካታ ሰዎች መሆናቸውን ተከትሎም አሁንም ተጨማሪ አስክሬኖች ሊገኙ እንደሚችሉ ባለስልጣናቱ ተናግረዋል። በአደጋው ሕይወታቸውን ያጡ ሰዎች ዜግነት ግን በዘገባው አልተጠቀሰም። የቶብሩክ ቀይ ጨረቃ በፌስቡክ ገጹ በለቀቃቸው ምስሎች የበጎ ፈቃደኞች አስክሬኖችን ካለታማ የባህር ዳርቻዎች በማንሳት በነጭ ፕላስቲክ ከረጢቶች ውስጥ ሲያደርጉ ታይቷል። በጎርጎርሳዊ 2011 የሙአመር ጋዳፊ አገዛዝ ከተገረሰሰ ወዲህ ሊቢያ ወደ አውሮፓ ለመሻገር ለሚፈልጉ ፍልሰተኞች ዋነኛ መሸጋገሪያ ሆናለች። አፍሪካና የካሪቢያን ሀገራት መሪዎች ጥቁሮችን ለባርነት የዳረጉ ያሏቸው ሀገራት ካሳ እንዲከፍሉ ጠየቁ። ሀገራቱ ጋና አክራ ውስጥ ከመከሩ በኋላ ባወጡት የጋራ መግለጫ ለድርጊቱ በይፋ ይቅርታ ልንጠየቅ ይገባልን ብለዋል። ጥሪው የቀረበው የተባበሩት መንግስታት ድርጅት ባለፈው መጋቢት ወር የአትላንቲክ የባሪያ ንግድን በሰው ልጅ ታሪክ ላይ የተፈጸመ እጅግ አስከፊ ወንጀል በማለት በይፋ ካወገዘው በኋላ ነው። በጋና ዋና ከተማ አክራ የተካሄደው የቀጣይ እርምጃዎች የተሰኘው ጉባኤ በባሪያ ንግዱ ላይ የተሳተፉ ሀገራት ያለ አንዳች ቅድመ ሁኔታ ይቅርታ እንዲጠይቁ የሚያስገድድ የአቋም መግለጫ ወጥቷል። ይቅርታ መጠየቁ ለእርቅ፣ እምነትን ለመገንባትና ፍትህን ለማስፈን እንደ መሰረታዊ እርምጃ እንደሚቆጠርም በጉባኤው ላይ ተገልጿል። የተባበሩት መንግስታት ድርጅት ያሳለፈው ውሳኔ በሀገራት ላይ አስገዳጅነት ባይኖረውም ጠንካራ የሞራል የበላይነትና ተሰሚነት እንዳለውም ታምኖበታል። የጉባኤ አዘጋጆች እንዳሉት የአክራ ስብሰባ ዋና ዓላማ የካሳ ክፍያ ክርክሩን ከእውቅና ደረጃ ወደ ተግባራዊ እርምጃዎች ማሸጋገር ነው። ይህም በቀጣይ ዓለም አቀፍ ሕግ መሰረት ተገቢው የገንዘብ ካሳ ክፍያ እንዲፈጸም ለማድረግ የሚያስችሉ ሕጋዊ መንገዶችን ያካትታልም ተብሏል። ይህ ዶይቼ ቬለ ነው። ኢራን የሆርሙዝ የባህር ወሽመጥን በድጋሚ ዘጋች። ኢራን የባህር ወሽመጡን ለመዝጋቷ እስራኤል በሊባኖስ ላይ የምትሰነዝረው ጥቃት በመቀጠሉ ነው ተብሏል። የኢራን ጥምር ወታደራዊ እዝ እንዳለው አሜሪካ የገባችውን ቃል ባለማክበሯና በሊባኖስ ያለውን ጦርነት ማስቆም ባለመቻሏ የሆርሙዝ የባህር ወሽመጥን እንደገና ዘግቷል። አዲሱ የኢራን ውሳኔ የተሰማው በሳምንቱ መጀመሪያ ላይ በሁለቱ ሀገራት መካከል በተደረገው ስምምነት መሰረት መርከቦች በወሽመጡ ማለፍ ከጀመሩ ከጥቂት ቀናት በኋላ ነው። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃሂ ተደራዳሪ ቡድናቸው ወደ ስዊዘርላንድ እያመራ ቢሆንም አሜሪካ ግዴታውን እስካልተወጣች ድረስ ብዙ ለውጥ እንደማይኖር አስታውቀዋል። በተያያዘ ዜና ዛሬ እስራኤል በደቡባዊ ሊባኖስ በሰነዘረችው የአየር ጥቃት የሁለት ሕፃናትን ጨምሮ ቢያንስ የ16 ሰዎች ሕይወት ማለፉ ተረጋግጧል። ከባድ ውጊያው የቀጠለው አደራዳሪዎች በእስራኤልና በሄዝቦላ መካከል የተኩስ አቁም ስምምነት ለመፍጠር ርብርብ እያደረጉ ባሉበት ወቅት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሄዝቦላ የተደቀኑባቸው ስጋቶች እስካልተወገዱ ድረስ ሰራዊታቸው በደቡብ ሊባኖስ እንደሚቆይ በድጋሚ ዝተዋል። ኢራን በበኩሏ በሊባኖስ ያለው ውጊያ በአስቸኳይ ካልቆመ የስምምነቱ ማዕቀፍ ሙሉ በሙሉ ሊፈርስ እንደሚችል አስጠንቅቃለች። በመጨረሻም አውሮፓን እያናወጠ የሚገኘው አስከፊ የሙቀት ማዕበል በጀርመን፣ ፈረንሳይና ጣሊያን ብርቱ ተጽዕኖ አሳደረም። ሙቀቱ እያየለ መሄዱን ተከትሎ ጀርመን ሀገር አቀፍ ማስጠንቀቂያ ስትሰጥ፣ ፈረንሳይ ለአስቸኳይ ስብሰባ ጠርታለች። በጣሊያን ደግሞ በነዋሪውና ሀገር ጎብኚዎች ላይ ከፍተኛ ጫና ማሳደሩ ተነግሯል። የፈረንሳዩ ጠቅላይ ሚኒስትር ሴባስቲያን ሴኮርኑ የአገሪቱ የአየር ሁኔታ ኤጀንሲ ሙቀቱ እስከ ቀጣዩ ሳምንት እንደሚቀጥል ካስጠነቀቀ በኋላ የድንገተኛ ጊዜ ስብሰባ ጠርተዋል። በአንዳንድ የፈረንሳይ አካባቢዎች የሙቀት መጠኑ እስከ 41 ዲግሪ ሴልሺየስ ሊደርስ እንደሚችልና የፊታችን ሰኞ ደግሞ ከፍተኛው ደረጃ ላይ እንደሚደርስ ይጠበቃል። ጀርመንም የሙቀት መጠኑ ወደ 38 ዲግሪ ሴልሺየስ በመቃረቡ ጥንቃቄ እንዲደረግ ሀገር አቀፍ የሙቀት ማስጠንቀቂያዎችን አስተላልፋለች። በጣሊያንም የሙቀት መጠኑ እስከ 37 ዲግሪ ሴልሺየስ መድረሱን ተከትሎ በሮም የሚገኙ ሀገር ጎብኚዎች ታሪካዊ ስፍራዎችን መጎብኘት አዳጋች እንዳደረገባቸው ሮይተርስ ዘግቧል። የፓሪስ ምክትል ከንቲባ አማኑኤል ግሬጓር ነዋሪዎች ከሙቀቱ ፋታ እንዲያገኙ የከተማዋ ፓርኮች ለ24 ሰዓታት ክፍት ሆነው እንዲቆዩ አዘዋል። ሳይንቲስቶች የአየር ንብረት ለውጥ በአውሮፓ በከፍተኛ ሁኔታ የሙቀት ማዕበል እንዲከሰት ማድረጉን ጠቅሰው ይህም ከፍተኛ የጤና ቀውስ ሊያስከትል እንደሚችልና ተገቢው ጥንቃቄ እንዲደረግ እየወተወቱ ነው። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ መርማሪ በሀገሪቱ የሰብአዊ መብት ጥሰት እየተባባሰ መምጣቱን አስታወቁ። ለሁለት ሳምንታት ገደማ በእስር ላይ ነበረችው ጋዜጠኛ ሳልሳዊት ባይነሳኝ መፈታቷን ቤተሰቦቿ ለዶች ቨለ ተናገሩ። የጋዜጠኞች መብት ተሟጋቾች ድርጅት ሲፒጄ የኢትዮጵያ መንግስት ባለስልጣናት ጋዜጠኛውን በአስቸኳይ ከእስር እንዲለቁ ዛሬ ባወጣው መግለጫ ጠይቆ ነበር። በምስራቃዊ ሊቢያ የባህር ዳርቻ የአንድ ህፃን ሴት ልጅን ጨምሮ በትንሹ 15 ፍልሰተኞች አስክሬን ተገኘ። አፍሪካና የካሪቢያን ሀገራት መሪዎች ጥቁሮችን ለባርነት የዳረጉ ያሏቸው ሀገራት ካሳ እንዲከፍሉ ጠየቁ። ኢራን የሆርሙዝ የባህር ወሽመጥን በድጋሚ ዘጋች። አውሮፓን እያናወጠ የሚገኘው አስከፊ የሙቀት ማዕበል በጀርመን፣ ፈረንሳይና ጣሊያን ብርቱ ተጽዕኖ ማሳደሩም ተነግሯል። ዜናው በዚሁ አበቃ። ጤና ይስጥልኝ።